the voice of America.
የአሜሪካ ድምጽ ራዲዮ ጣቢያ
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚያስተላልፈው የዛሬ ረቡዕ መስከረም 18 2009 ዓ.ም ፕሮግራም ተጀመረ።
በዩናይትድ ስቴትስ እና ኢትዮጵያ ግንኙነት ዙሪያ በኦባማ አስተዳደር የውጭ ጉዳይ መስሪያ ቤቱን የአፍሪካ ክፍል አነጋግረናል።
If we were not talking to the Ethiopian government about civil rights, about human rights, about press freedoms, who else would be doing it?
እኛ የኢትዮጵያን መንግስት ስለ ዜጎች መብቶች፣ የሰብአዊና የመናገር ነጻነት መብቶች ካላነጋገርናቸው ማን ያነጋግራቸዋል?
Miss Linda Thomas Green ናቸው በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳይ ረዳት ሚኒስትር። ዝርዝሩ በእለቱ አብይ ርዕስ ይቀርባል። ዋናውና ዜናዎቹ ደግሞ ሰለሞን፣
በምዕራብ ኦሮሚያ በምዕራብ አርሲና ምዕራብ ወለጋ ውስጥ በታጣቂዎች የሚፈጸም ግድያ መቀጠሉ እየተሰማ ነው። ጋቦን ባካሄደችው ምርጫ ለሁለተኛ ጊዜ ተመረጡት ፕሬዚደንት ቃለ መሐላ ፈጸሙ።
እንዲሁም
የሶሪያን አማጽያን በተያዘች አሌፖ ከተማ ሁለት ግዙፍ ሆስፒታሎች ተመቱ።
አመሰግናለሁ። በሁለተኛው አጋማሽ አድማጮች ከኢትዮጵያ ካቶሊካዊ ቤተክርስቲያን መሪ ወይም አባት ጋር ቃለ ምልልስ ተደርጓል። በኢትዮጵያ ወቅታዊ ጉዳይ ላይ የካቶሊክ ቤተክርስቲያን መፍትሄ እየፈለገች መሆኑን የሚገልጥ ዲሞክራሲ በተግባር እንዲሁም ሴቶችና ቤተሰብ ይቀርባሉ።
ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ። ተረኞች የፕሮግራም አስተናጋጆች ሰሎሞን አባተና
አዲሱ አበበ ነን። ንጉሱ ታምሬ ፕሮግራሙን እየመራ ይገኛል። መልካም ምሽት እየተመኘን ወደ ዜና ወስዳችኋለሁ። አሁን
በኦሮሚያ ክልል በምዕራብ አርሲና በምዕራብ ወለጋ በመንግስት ታጣቂዎች የሚፈጸም ግድያ መቀጠሉን እንዲሁም በአጄ ከተማ በነዋሪዎችና በታጣቂዎች መካከል በተፈጠረ ግጭት ከህዝቡም ከታጣቂዎችም ህይወት መጥፋቱን ነዋሪዎች ገለጹ። የኦሮሞ ፌዴራሊስት ኮንግረስ በበኩሉ ግድያው መቀጠሉን ሪፖርት እንደሚደርሰው ገልጾ ቀጣይ ሁኔታው እንደሚያሳስበው ተናግሯል። የአካባቢውን የመንግስት ተወካዮች ለማግኘት የተደረገው ሙከራ አልተሳካም። በመጽሔት ዝርዝር ዘገባ ይዘናል።
ሶማሊያ ማዕከላዊ ከተማ ገልካዮ አቅራቢያ የዩናይትድ ስቴትስ ጦር ዛሬ ባካሄደው የአየር ድብደባ የመንግስቱን ወታደሮች መግደሉን የሶማሊያ ባለሥልጣናት አስታወቁ። ጂዲን ከምትባል ቀበሌ ወጣ ብሎ ባለው የሶማሊያ ጦር ወታደራዊ መደብ ላይ ዛሬ ተፈጽመዋል ባሉት ድብደባ 22 ወታደሮች መግደላቸውንና ሌሎች 16 መቁሰላቸውን የጋልሙዶግ ክልል አስተዳደር ጸጥታ ሚኒስትር ኦስማን ኢሴ ኑር ለቪኦኤ ሶማልኛ ዝግጅት ክፍል ገልጠዋል። ሚኒስትሩ ለአሜሪካ ጦር የተሳሳተ መረጃ ሰጥተዋል ያሏቸውን የአጎራባቿን የፑንትላንድ አስተዳደርንም ኮንነዋል። ድብደባ በተፈጸመበት ወታደራዊ መደብ ላይ ተገኝተው የተመለከቱት ጋዜጠኞች 14 አስከሬኖችን መቁጠራቸውንና 11 ቁስለኞች ማየታቸውን ዘግበዋል። ድብደባው በተፈጸመ ጊዜ የጋልሙዱግ ኃይሎች እዚያ የሚኖሩትን ተነቃናቂ ከብት አርቢዎችና የአካባቢውን ጸጥታ እየጠበቁ እንደነበረ ሚኒስትሩ ኦስማን ኢሴ ኑር ተናግረዋል። በድብደባው የውጊያ ተሽከርካሪዎችም መውደማቸውን የጠቆሙት ሚኒስትር ኦስማን የፑንትላንድ ወታደሮች በምድር ጥቃት መክፈታቸውን አክለው ገልጠዋል። የፑንትላንድ ባለሥልጣናት ለማግኘት የተደረገ ሙከራ ለመሳካቱን የሶማሊኛ ዝግጅት ክፍል አመልክቷል። በአካባቢው ነበርኩ ያሉና ከድብደባው እንዳመለጡ የሚነግሩን ዱራን ሰኢድ አራብ የሚባሉ ሽማግሌ ጄቶቹ ዝቅ ብለው መብረራቸውንና የጋልሙዶግ ወታደሮች ይጠቀሙባቸው የነበሩ ሁለት ተሽከርካሪዎችና አንድ የውሃ ማጠራቀሚያ መምታታቸውን ማየታቸውን ተናግረዋል። አልሻባብ በአካባቢው እንደማይንቀሳቀስ የጋልሙዶግ አስተዳደር ገልጧል።
ጋቦን ባካሄደችው በውዝግብ የታጀበ ምርጫ በጠባብ ብልጫ ማሸነፋቸው የተነገረው ነባሩ ፕሬዚደንት አሊ ቦንጎ ለሁለተኛ የሰባት ዓመታት የሥልጣን ዘመን ዛሬ ቃለ መሐላ ፈጸሙ። ፕሬዚደንቱ በዚሁ ወቅት ባደረጉት ንግግር ችግሮቻቸውን በሀገር ውስጥ ለመፍታት ጥሪ አሰምተዋል። በአፍሪካ በአጠቃላይ በተለይ ደግሞ በባንቱ ወግና ልማድ መሠረት ዜጎቻችንን ሁሉ ሊያረኩ የሚችሉ መፍትሄዎችን ቁጭ ብለን እንድንፈልግ ይመለከተናል የምትሉ ዜጎቼን ሁሉ እጋብዛለሁ ብለዋል ቦንጎ። እነዚህ ችግሮች ሁሉ በቤተሰብ ውስጥ የሚፈቱ ናቸው ብለዋል። የምርጫው የመጀመሪያው ውጤት ባለፈው ነሐሴ 21 ሲገለጽና አሊ ቦንጎ ተፎካካሪዎቻቸውን ዣን ፒንግን ከ6000 ባነሰ ድምፅ ማሸነፋቸው ሲነገር በሀገሪቱ ውስጥ ሁከት የታከለባቸው ተቃውሞች ተቀስቅሰው እንደነበር ይታወሳል። ተቃዋሚው ዣን ፒንግ ያስገቡትን ድምፅ በድጋሚ እንዲቆጠር የሚጠይቅ የደጋፊዎቻቸውን ፊርማ የጋቦን ሕገ መንግሥታዊ ችሎት ባለፈው ቅዳሜ ውድቅ አድርጎ የምርጫውን ውጤት አጽድቋል። ውዝግብ የበዛበት ይህ ምርጫ በዓለም አቀፍ ፈታሾች እንዲጣራ የቀረበውን ጥያቄ ፕሬዚደንቱ ሳይቀበሉት ቀርተዋል። ነዳጅ አምራች የሆነችውን የአፍሪካ ማዕከላዊ አካባቢ ሀገር ጋቦንን የቦንጎ ቤተሰቦች ላለፉት 49 ዓመታት እየተቀባበሉ መርተዋታል። የቦንጎን በድጋሚ መመረጥ የአፍሪካ ህብረትና የተባበሩት መንግስታት ድርጅት ያስተናገዱት በቀዝቃዛ መንፈስ ሲሆን፣ የአውሮፓ ህብረት ግን የድምፅ ቆጠራው ግልጽ አልነበረም ሲል ማዘኑን በግልጽ አሳውቋል።
በሶሪያ አማጽያን በተያዘችው አሌፖ ከተማ ባሉ ሁለት ግዙፍ ሆስፒታሎች ላይ ዛሬ የተፈጸመውን የአየር ድብደባ የጦር ወንጀል ነው ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አወገዙ። ሚስተር ባን ዛሬ ለጸጥታ ጥበቃ ምክር ቤቱ ባደረጉት ንግግር ይበልጥ አውዳሚ የሆኑ መሳሪያዎችን የሚጠቀሙ ምን እያደረጉ እንደሆነ ጠንቅቀው ይገነዘባሉ፣ የጦር ወንጀል እየፈጸሙ እንደሆነም ያውቃሉ ብለዋል። ድብደባዎቹ ሁለቱን ግዙፍ ሆስፒታሎች ለጊዜው ከስራ ያደረጓቸው ሲሆን ወይም ያገዷቸው ሲሆን ጉዳቱ ላለፉት 5 ተከታታይ ዓመታት በተካሄዱባት ጦርነት ክፉኛ የተጎዳችውን ከተማ የሕክምና አገልግሎትን እንዲያጥርባት ማድረጉም ተዘግቧል። ኤም2 እና ኤም10 ተብለው የሚታወቁትን ሆስፒታሎች የደበደበው ማን እንደሆን ለጊዜው ባይታወቅም የሶሪያ ጦርና አጋር የሆነችው ሩሲያ እንዲሁም በሌላ ግንባር ደግሞ በአሜሪካ የሚመራው ጥምረት በሀገሪቱ ውስጥ የተለያዩ ኢላማዎችን እየደበደቡ በሲቪሎች ላይ ለሚደርሰው ጉዳት እንደሚወነጀሉ በየወቅቱ ይሰማል። በሆስፒታሎቹ ላይ የተፈጸሙት ድብደባዎች ሆን ተብለው የተቀናበሩ መሆኑንና ለ350,000 የአሌፖ ከተማ ነዋሪ የቀሩት 29 ብቻ ሐኪሞች መሆናቸውን የሶሪያ አሜሪካ የሕክምና ማህበር አባል የሆኑት አድሃም ሰህሉል አመልክተዋል። በሌላ በኩል ደግሞ ካለፈው አርብ ወዲህ ባሉት ቀናት ውስጥ 96 ህጻናት መገደላቸውንና 213 መጎዳታቸውን ወይም መቁሰላቸውን የተባበሩት መንግስታት ድርጅት ዓለም አቀፍ የህጻናት አጣዳፊ ፈንድ ዩኒሴፍ አስታውቋል።
ዛሬ ማለዳ ላይ ላረፉት የቀድሞው የእስራኤል ፕሬዚደንትና ጠቅላይ ሚኒስትር ሽሞን ፔሬስ የዓለም መሪዎች ሐዘናቸውን እየገለጹ ነው። ሽሞን ፔሬስ የእስራኤል መንግሥት ከተፈጠረበት ጊዜ አንስቶ በመንግሥቱ ውስጥ በተለያዩ ከፍተኛ የሥልጣን ቦታዎች ላይ አገልግለዋል። ሪቻርድ ግሪን ያጠናቀረው ዘገባ አለ፣ አዲሱ ይዞታል።
ሕይወታቸው ከራሷ ከእስራኤል ታሪክ ያልተናነሰው የቀድሞ የእስራኤሉ ጠቅላይ ሚኒስትር ሽሞን ፔሬስ በ93 ዓመታቸው ነው ከዚህ ዓለም በሞት የተለዩት።
He worked tirelessly for Israel from the very first day of the state to the last.
ይሄ የጠቅላይ ሚኒስትር ቤንጃሚን ኔታንያሁ አስተያየት ነው፣ ወደ ኋላ ይመጣል። ከዛ በፊት ግን ለእስራኤል ያላንዳች ድካም ሕይወታቸውን ሙሉ ያገለገሉት ፔሬስ በጠቅላላው ሕዝብ የሚታወሱም ናቸው። እንደ አውሮፓ አቆጣጠር በ1923 ዓ.ም በዛሬዋ ቤላሩስ የተወለዱት ፔሬስ ከቤተሰቦቻቸው ጋር ነው ወደፊቷ አይሁድ አገር በ11 ዓመታቸው የመጡት። ያኔ የብሪታንያ ፍልስጤም ትባል ነበረ። የእስራኤል ወጣት መከላከያ ሚኒስትር ሆነው በ1952 ተሾሙ። የወጣት ዕድሜ ሆነው 29 ዓመታቸው። በረዥሙ አገልግሎት ዘመናቸውም ብዙ አስተዋጽኦ ያደረጉ ናቸው። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ታዲያ ቀደም ሲል እንደሰማችሁት ስለ ሽሞን ፔሬስ ይህን ምስክርነት ይሰጣሉ።
He worked tirelessly for Israel from the very first day of the state.
Shimon Peres הקדיש את חייו לקוממיות עמנו. כאיש חזון נשא מבטו אל העתיד. כאיש ביטחון ביצר את עוצמתה של ישראל.
Shimon Peres היותם למלאו חזב יסוונאצ'ו. እንደ ባለ ራእይነታቸውም ትኩረታቸውም በወደፊቱ ላይ ነበር። የደህንነት ሰው እንደመሆናቸው ደግሞ የእስራኤል ልዕልና ዋና ጥንካሬና መመሪያቸው ነበር። እንደ ሰላም ሰውነታቸውም ለወደፊቱ የልጆቻቸውን ሕይወት ወይም ከጎረቤቶቻቸው ጋር በሰላም ሕዝብ እንዲኖር ብዙ ጥረት አድርገዋል ነው ያሉት። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማም ፔሬዝን በማወደስ ባወጡት መግለጫ መመሪያቸው የሰው ልጆች ክብር የሆነው ፔሬዝ ሰዎች በመልካም ጉርብትና አብረው መዝለቅ እንደሚችሉ ያምኑ ነበር ብለዋል።
የዛሬ 2 ዓመት በሐምሌ 2006 ዓመተ ምህረት ዩክሬን ውስጥ የወደቀው የማሌዥያ የመንገደኞች አይሮፕላን የተመታው ከሩሲያ ወደዚያ በገባ ከመሬት ወደ አየር ተወንጫፊ ሚሳኤል ነበር ሲሉ ዓለም አቀፍ መርማሪዎች ዛሬ አስታወቁ። ይህ የዛሬ ምርመራ ውጤት ቀደም ሲልም የሆላንድ የደህንነት ቦርድ አውጥቶት የነበረውን በበረራ ቁጥር MH17 ተመዝግቦ የነበረውን የማሌዥያ የመንገደኞች አይሮፕላን ከአየር ላይ ያወረደው የሩሲያ ስሪት የሆነ ቡክ የሚባል ሚሳኤል እንደነበረ የሚናገረውን ሪፖርት አጠናክሯል። ሩሲያ በሪፖርቱ የተጠቀሰውን ጭብጥ አስተባብላለች። ሩሲያ ዘመም የሆኑት የዩክሬን አማጽያን ቀደም ሲል ሩሲያ ከምድር ወደ አየር ተወንጫፊው ሚሳኤል እንድታስገባላቸው ጠይቀው የነበረ መሆኑንና መድረሱንም የሚያረጋግጥ መልእክት መመለሳቸውን የሚያሳዩ ማስረጃዎች እንዳሏቸው የሆላንድ ብሔራዊ ፖሊስ ባልደረባው ዊልበርት ፖሊሰን አመልክተዋል። በሆላንድ መሪነት የተካሄደው ምርመራ ከግል ስሜት የመነጨ ነው ስትል ሩሲያ ውድቅ አድርጋዋለች። በአይሮፕላኑ ላይ ተሳፍረው የነበሩ 298 መንገደኞች ሁሉም አልቀዋል በወቅቱ።
በመጨረሻም የአሜሪካ ድሮኖች በአፍጋኒስታን ምስራቃዊ ክፍለ ሀገር ውስጥ ዛሬ ማለዳ ላይ ባካሄዱት ድብደባ ሲቪሎችን ጨምሮ 18 ሰው መግደላቸውን የአካባቢው ባለሥልጣናት አስታውቀዋል። ከቆሰሉት ሰዎች መካከል በውጊያ ውስጥ ያልነበሩ ብዙ ሰዎች እንደሚገኙበት መሐመድ አሊ የሚባሉ የአካባቢው ፖሊስ አዛዥ ለቪኦኤ ተናግረዋል። ድብደባው የተፈጸመው አፍጋኒስታን ከፓኪስታን ጋር በምትዋሰንበት ናንጋሃር ክፍለ ሀገር ውስጥ ሲሆን ከተገደሉት መካከል 2 የእስላማዊ መንግስት ቡድን አዛዦች እንደሚገኙባቸው የፖሊስ አዛዡ ተናግረዋል። የዩናይትድ ስቴትስ ጦር ቃል አቀባይ የሆኑት ብሪጌዲየር ጀነራል ቻርልስ ክሊቭላንድ ለቪኦኤ በሰጡት ቃል አሜሪካ በአካባቢው ዛሬ ድብደባ ማካሄዷን አምነው ዝርዝር ጉዳዮችን ግን ለጸጥታ ሲባል በሚል ሰበብ መናገር እንደማይፈልጉ ገልጠዋል። ዜናው አበቃ።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ነው። አስተናጋጆቻችሁ ሰሎሞን አባተና
አዲሱ አበበ ነን።
የካቶሊክ ቤተ ክርስቲያን በወቅታዊ የኢትዮጵያ ሁኔታዎች ዙሪያ መፍትሄ እያፈላለገች መሆኗን አስታውቃለች።
የሰው ልጅ ሕይወት ክቡር ነው። ሰው በእግዚአብሔር አምሳያ የተፈጠረ በራሱ ጊዜው ደርሶ እግዚአብሔር እስከሚጠራው ድረስ ማንኛውም ሰው በሌላ ሰው ሕይወት ውስጥ ስልጣን የለውም።
በኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ የጠቅላይ ጽህፈት ቤት ዋና ጸሐፊ አባ ሀጎስ ሀይሽ ናቸው የሰማችኋቸው። በሁለተኛው አጋማሽ ዝርዝሩ ይቀርባል። አሁን የዕለቱ አብይ ርዕስ
ዩናይትድ ስቴትስ በኢትዮጵያ ላለፉት በርካታ ወራት የዘለቁ ሰላማዊ ሰልፎችና በመንግሥት የጸጥታ ኃይሎች የተወሰዱ እርምጃዎች እንደሚያሳስቧት በተደጋጋሚ እየገለጸች ነው። በአንድ ጎን የሰብአዊ መብቶች ይዞታው በእጅጉ የከፋ እንደሆነ በመብቶች ተሟጋች ድርጅቶችም ሆነ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ዓመታዊ ዘገባዎች የሚወቀሰው የኢትዮጵያ መንግሥት በልማትና በጸረ ሽብር ዘመቻ የዋሽንግተን ቁጥር አንድ አጋር ነው። ባለፈው ሳምንት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ዩናይትድ ስቴትስ እና ኢትዮጵያ በስደተኞችና ፍልሰተኞች መልሶ ማቋቋምና የምጣኔ ሀብት እንቅስቃሴን ለመፍጠር አብረው ሊሰሩ መስማማታቸውን ተንተርሶ ሄኖክ ሰማእግዜር ከኦባማ አስተዳደር ከፍተኛ ባለስልጣንን አነጋግሮ የሚከተለውን ዘገባ አጠናቅሯል።
በኢትዮጵያ መንግስት የጸጥታ ኃይሎች በሰላማዊ ሰልፈኞች ላይ የሚፈጸሙ ግድያዎች፣ ስርዓቶችና የመብት ረገጣዎች የዩናይትድ ስቴትስ መንግስትን ያሳስበዋል ነው ያሉት ሊንዳ ቶማስ ግሪንፊልድ በአፍሪካ ጉዳዮች የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትር ከዝግጅት ክፍላችን ጋር ባደረጉት ቃለ ምልልስ።
ሁኔታዎቹ በእጅጉ ያሳስቡናል። ከኢትዮጵያ መንግስት ከፍተኛ ባለስልጣናት ጋር በጣም የተጋጋለ ውይይት አድርገናል። መንግስቱ በዜጎች ለሚቀርቡ ስጋቶችና ጥያቄዎች ምላሽ እንዲሰጥም አበረታተናል። ህዝቡ በተለይ ወጣቶች በመንግስቱ ላይ ያላቸውን ቅሬታዎች የሚገልጹበት መድረክ ለመፍጠር መንግስቱ አማራጮች እንዲወስድ ጠይቀናል። ባለፉት 2 ወራት እንዳየነው ሰልፎች ወደ ጥፋት እንዳያመሩ ያለንን ፍላጎትም ገልጸንላቸዋል።
የኢትዮጵያ መንግስት በተባበሩት መንግስታት ድርጅት ዓመታዊ ጉባኤ ላይ በስደተኞችና ፍልሰተኞች ዓለም አቀፍ ትብብር አብይ አጋር ሆኖ ከፕሬዚዳንት ባራክ ኦባማና ሌሎች የአውሮፓ መሪዎችም እንደዚሁም ሌሎች የቅርብ አጋራት ጋር በቅርበት ሰርቷል። የዩናይትድ ስቴትስ መንግስት አዲስ የ3 ቢሊዮን ዶላርስ ዓለም አቀፋዊ እርዳታ ሲያቀርብ፣ የአውሮፓ ህብረትና ብሪታንያም ለኢትዮጵያ መንግስት ቀጥተኛ የምጣኔ ሀብት ድጋፍና አነስተኛ ወለድ ያለው ብድር ሊሰጡ ተስማምተዋል። ኢትዮጵያ 2 የኢንዱስትሪ ፓርኮች እንድትገነባና ወደ 30 ሺህ ለሚሆኑ ኤርትራውያን ፍልሰተኞችና ስደተኞች እንደዚሁም ለ60 ሺህ ኢትዮጵያውያን የሥራ ዕድል የምትፈጥርበት ኢንቨስትመንት ከአውሮፓ ሀገሮች ተገኝቷል። ይህንን ሁኔታ በኒውዮርክ የተባበሩት መንግስታት ድርጅት ፊት ለፊት ቆመው ሲቃወሙ የነበሩ ኢትዮጵያውያን መካከል ጽጌረዳ ሙልጌታ ሰሚ ቢጠፋም ድምጻቸውን ማሰማታቸው እንደሚቀጥሉ ታስረዳለች።
ጩኸታችን ተሰማ ማለት አልችልም። ምክንያቱም 25 ዓመት ሙሉ የኢትዮጵያ በጀት ፋይናንስ የሚደረገው 50% በፎሪን ኤድ ነው። 3/4 ሬቭኑ በሬስትና በኤፈርት የተያዘ ነው። ይህም በትንንሽ የመንግስት አካላቶች የኢትዮጵያ ውስጥ ያለው የኢኮኖሚክ ፓወር የተያዘ ነው። በመሆኑም ዛሬ ብቻ ሳይሆን ያለፉት 25 ዓመታት ከ44 ቢሊዮን ያላነሰ ገንዘብ የኢትዮጵያ ሕዝብ አግኝቷል። በየአመቱ ያልቀረበት ዳግ ከሚባለው ዲቨሎፕመንት አሲስታንት ግሩፕ የሚባለው 27 ኢንስቲትዩሽኖች ያሉበት በአመት ውስጥ 4.2 ቢሊዮን ድረስ ያለ አካውንታብሊቲ ለኢትዮጵያ ሕዝብ እየሰጠ ነው። ይህንን በሚጠየቁበት ጊዜ በወረቀት ላይ አካውንታብል ናቸው ይላል፣ ሊሆኑ ይገባል ይላል። ግን በስራ ላይ ሲታዩ የኢትዮጵያ ሕዝብ የሚወስደውን ገንዘብ ህዝቡን ለመጨፍጨፍና ወጣቶችን ከሀገር ለማሳደድ የሚጠቀምበት ሆኖ ተገኝቷል።
የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትር ሊንዳ ቶማስ ግሪንፊልድ በዋሽንግተን መስሪያ ቤታቸውም ሆነ በሌሎች አካባቢዎች በውጭ ሀገር የሚኖሩ ኢትዮጵያውያን የሚያሰሟቸውን ተቃውሞዎች እንደተረዱ እንደሚሰሙ ይገልጻሉ።
I think the reason we have these major demonstrations in the United States and in Europe is because people
በዩናይትድ ስቴትስና አውሮፓ በሰላማዊ ሰልፎች ድምጻቸውን የሚያሰሙት ሰዎች በኢትዮጵያ የሚተነፍሱበት መድረክ ስላልተፈጠረ ነው።
ሰላማዊ ሰልፍ ማካሄድ ከዲሞክራሲያዊ ተሳትፎ ባሻገር የዩናይትድ ስቴትስ ፖሊሲ ሁለት ገጽታ ያለው እንደሆነ በሰላማዊ ሰልፈኞቹም ሆኑ በዩናይትድ ስቴትስ ኮንግረስ አባላትም ሲተቹ ይሰማል። እነዚህ ትችቶች ነጥብ አላቸው ብለው ያስባሉ ብለን ጠይቀን ነበር።
If we were not talking to the Ethiopian government about civil rights, about human rights, about press freedoms, who else would be doing it?
እኛ የኢትዮጵያን መንግስት ስለ ዜጎች መብቶች፣ የሰብአዊና የመናገር ነጻነት መብቶች ካላነጋገርናቸው ማን ያነጋግራቸዋል?
የዩናይትድ ስቴትስ መንግስት ከኢትዮጵያ ጋር በመልካም አስተዳደርና የዜጎች መብት ጥበቃ ዙሪያ የሰፋ ልዩነት ቢኖረውም ካልተስማማን እንለያይ አይነት ፖሊሲ መከተል ለማንም እንደማይጠቅም ረዳት የውጭ ጉዳይ ሚኒስትሯ ገልጸዋል።
But a policy of total disengagement, a policy in which we are not talking to governments about our concerns.
ሆኖም ፍጹም መለያየትና ከመንግስታት ጋር የማንነጋገርበት ፖሊሲ የትም አያደርሰንም። ከመንግስቱ ጋር መነጋገር መቻል አለብን። እነዚህን እክሎችም በቀጥታ ልናሻሽል የምንችለው በዚህ መልኩ ነው።
ሊንዳ ቶማስ ግሪንፊልድ የኦባማ አስተዳደር የአፍሪካ ምክትል የውጭ ጉዳይ ሚኒስትር ናቸው። ለሰጡ ማብራሪያ እናመሰግናለን።
የመጽሔቱ ትንታኔ ይቀጥላል። የፊታችን እሁድ በኦሮሞ ማህበረሰብ የሚከበረው የኢሬቻ በዓል ያለ ጣልቃ ገብነት ህዝባዊ በዓል ሆኖ እንዲከበር ተቃዋሚው የኦሮሞ ዲሞክራሲ ፌዴራሊስት ኮንግረስ ይቅርታ አስታውቋል። በኢሬቻ በዓል ስም የፖለቲካም ሆነ የግል ፍላጎቶቻቸውን በህዝብ ላይ ለመጫን እየሞከሩ ነው ሲል የገዢውን ፓርቲና የክልሉ መንግስት አመራርን ከሷል። ኦፌኮ በመግለጫው በዚህ ዓመት በተካሄዱ ሰላማዊ ሰልፎች የተገደሉ ሰዎችን በማሰብ በዓሉን በዝምታና በመዝሙር እንዲያከብሩ ጥሪ አስተላልፏል። የክልሉ መንግስት በነገ ዕለት ምላሽ እንደሚሰጥ አስታውቋል። እስክንድር ፍሬው ነው ዝርዝሩን የያዘው።
ከመስቀል በኋላ በሚመጣው የመጀመሪያ እሁድ በየዓመቱ የሚከበረው የኢሬቻ በዓል እንሆ ዘንድሮም ቀኑ ደርሷል። የፊታችን እሁድ በተለይ በቢሾፍቱ ሆራ አርሲዴ የሚከበረው በዓል ዝግጅት እየተደረገበት ነው። ተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ግን በዝግጅቱ አካሄድ ደስተኛ አይደለም። ፓርቲው ይህንን አስመልክቶ ባወጣው መግለጫ ኢሬቻ የኦሮሞ ህዝብ የባህልና የእምነት በዓል መሆኑን አስታውሷል። ይህም ሆኖ የባህሉ አከባበር ከሚጠይቀው ውጪ እንቅስቃሴዎች እየተደረጉ መሆኑን አስታውቋል። የኢሬቻ ታላቁ ሩጫ በሚል ዝግጅት መኖሩን እንደዚህ አይነት ጨርቅ ያዙ እንደዚህ አይነቱን ምልክት ግን አትያዙ የሚሉ ውትወታዎች መኖራቸውን ማመልክቷል። እናም የፖለቲካም ሆነ የግል ፍላጎታቸውን በህዝብ ላይ ለመጫን እየሞከሩ ነው ሲል የክልሉን ገዢ ፓርቲና መንግስትን ወንጅሏል። ኢሬቻ የባህልና የመስጋና ቀን መሆኑ እየታወቀ አከባበሩ ከመጠየቀው ውጪ የሚፈጸሙ ተግባራት መኖራቸውንም ጠቁሟል። በመልካ መውረጃው መንገድ ላይ የሙዚቃ ቡድን አደራጅቶ ማስጨፈርና የፖለቲካ ሰዎች ንግግር ደግሞ መግለጫው ለዚህ በመሳሌነት የተጠቀሳቸው ናቸው። የኦሮሞ ፌዴራሊስት ኮንግረስ የስራ አስፈጻሚ ኮሚቴ አባል አቶ ጥሩ ነገምታ ይሄንን ለቪዮ ያብራርተዋል።
የፖለቲካ ንግግር የሚደረጉ በገዢ ፓርቲ አባላት የፖለቲካ ንግግር ይደረጋል። እኔ ለምሳሌ ተመላልሼ አይቻለሁ። ወደ ሆራው ወይም ወደ ሃይቁ መውረጃ አካባቢ ላይ ህዝቡ ሲወጣና ሲገባ ጭፈራ አለ። አላስፈላጊ የሆነ ጭፈራ ማለት ነው።
ከዚህ ቀደም አልነበረም ጭፈራው? መቼ ነው የተጀመረው?
ቆይቷል ማለት ከዚህ ቀደም ወደ 2-3 አካባቢ ዙር ወይም አመታትን እንደውም ከ10 አመታት ወዲህ ተመላልሼ አይቻለሁ።
አለ ጭፈራው?
ይሄው ጭፈራው አለ።
የተቃውሞ እንቅስቃሴዎችን ተከትሎ በኦሮሚያ በአማራና በደቡብ ክልል በመቶዎች የሚቆጠሩ ሰዎች መገደላቸውን አቶ ጥሩነህ አስተውሰዋል። የባሉ አከባበርም ይሄንን ከግምት ያስገባ መሆን እንዳለበት ተናግረዋል።
ኢትዮጵያውያን ብቻ ሳይሆኑ የዓለም ህብረተሰብ ኢትዮጵያ ውስጥ ምን አይነት እንቅስቃሴ ምን አይነት ህዝባዊ መነሳሳት እንዳለ መንግስት ደግሞ የሰጠውን ወይም የወሰደውን አላስፈላጊ ከአቅም በላይ የሆነ እርምጃ መወሰዱን የሚረዱበት ስለሆነ ህብረተሰባችንን ይህንን በዝምታ በጸሎት በውይይት ቢያስቦ እንመርጣለን። ምክንያቱም የዓለም ህብረተሰብ በተለይ ደግሞ ኢትዮጵያውያን በተለይም ደግሞ የኦሮሞ ህዝብ ውስጡ በጣም ቆስሏል። ልጆቹ ሞተዋል። እርጉዝ ነፍሰ ጡር የሆኑ ሴቶች ሞተዋል። አዛውንቶች ሞተዋል፣ ተገድለዋል። የፖለቲካ አመራሩ ተቃዋሚ የፖለቲካ አመራር አባላት ወደ እስር ቤት ተወርውረዋል፣ ተገድለዋል። እነዚህን ብናስባቸው ትምህርታዊ ይሆናል። ልንረጋጋ ወይም ኢትዮጵያውያን ገዢውን ፓርቲ ጭምር ልማርበትና ልረጋጋ ተመልሶ ሊያስብ የሚችልበት ሁኔታ እንዲፈጠር ነው። ጫና ለማድረግ ነው፣ ግፊት ለማድረግ ነው፣ ጥሪ ለማድረግ ነው፣ የግንዛቤ ጫና ለመፍጠር ነው። ይህንን መግለጫ ይህንን አስታከን ያወጣ ነው።
የባሉ አከባበርም ይህንን ከግምት ያስገባ መሆን እንዳለበት ተናግረዋል። በዚሁ የኦፌኮ መግለጫ ላይ ከክልሉ ባለስልጣናት ምላሽ ለማግኘት ሞክሬያለሁ። ነገ ምላሽ እንደሚሰጡኝ ነው የኦሮሚያ ክልላዊ መንግስት ቃል አቀባይ አቶ ፈቃዱ ተሰማ ይነገሩኝ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድርን ለዘገባው። ወደ ተከታዩ ዘገባ እናልፋለን። በኦሮሚያ ክልል በምዕራብ አርሲና በምዕራብ ወለጋ በመንግሥት ታጣቂዎች የሚፈጸም ግድያ መቀጠሉን እንዲሁም በአጄ ከተማ በነዋሪዎችና በታጣቂዎች መካከል በተፈጠረ ግጭት ከሕዝቡም ከታጣቂዎችም ሕይወት መጥፋቱን ነዋሪዎች ለቪኦኤ ገልጸዋል። የኦሮሞ ፌዴራሊስት ኮንግረስ በበኩሉ ግድያው መቀጠሉን ሪፖርት እንደሚደርሰው ገልጾ ቀጣይ ሁኔታው እንደሚያሳስበው ተናግሯል። የአካባቢውን የመንግሥት ተወካዮች ለማግኘት ያደረግነው ሙከራ አልተሳካም። የአፋን ኦሮሞ ዝግጅት ክፍላችን ያጠናቀረውን ዘገባ ጽዮን ግርማ ታቀርበዋለች።
ያነጋገርናቸው ነዋሪዎች ለአሜሪካ ድምጽ እንደተናገሩት ሰኞ መስከረም 16 ቀን 2009 ዓ.ም በመስቀል በዓል ዋዜ ማለት በምዕራብ ወለጋ መንዲ ከተማ ልደታ አመና የተባለ የ15 ዓመት ወጣት በታጣቂዎች መገደሉን ነው። የሟች ታላቅ ወንድም ወጣት ሽብሩ አመና ሁኔታውን ለአሜሪካ ድምጽ ሲያስረዳ የወንድሙን አስክሬን ቀድመው ያዩት ወላጅ እናታቸው እንደሆኑ ይናገራል።
አኔ ሙሰና ንገሌ መነብራን ጅራ ሰገሌ መሻሰ ነጎ ወዮ ወዮ ልከበሳን ትለፈ ጎማ ጉበን ጅሮ መስቀላ ሰቦደጋ ፈረሳ።
እኔ ቤት ነበርኩ፣ ወንድሜ ደግሞ ደመራ ቦታ ነበር። ከዛ ተኩስ ሰማን። ያኔ እናቴ ቀድማ ሮጣ ወጣች። ስትደርስ አስከሬኑን እንዳትነካ ተከለከለች። ከዚያ ወደ ቤት ተመልሳ እኔን ጠራችኝ። እንደ ደረስኩኝ ወንድሜ ነው ብዬ ጮኽሁና አስከሬኑ ላይ ወደቅሁ። ወንድሜ ሆድቃው ተዘርግፎ ነበር።
ሌላ ያካባቢው ነዋሪ ያካባቢው ባለስልጣናት በአሉን ለማክበር ማንንም እንዳይወጣ ማስጠንቀቂያ ተሰጥቶ እንደነበር አስተውሰው፣ ነገር ግን ችቦ ለኩሰው በአሉን በማክበር ላይ ከነበሩ ወጣቶች መካከል ወጣት ልደታ መገደሉን ሰማን ብለዋል። በሌላ በኩል ደግሞ በምዕራብ አርሲ በሻላና አጄ አካባቢ አርብ መስከረም 13 ቀን 2009 ዓ.ም የመንግስት ታጣቂዎች ሰው ለማሰር ወደ አካባቢው በመጡበት ወቅት በተፈጠረ ግጭት ከሁለቱም ወገን ሰው መመታቱንና ህይወት መጥፋቱን ነዋሪዎች ይናገራሉ። ስሙ እንዳይገለጽ የጠየቀ አንድ የአካባቢው ነዋሪ በዚህ ዕለት ማሞ ገሪና የተባለ ወጣት መገደሉን ይናገራል። ሁኔታውንም እንዲህ ያስረዳል።
የመጡት አንድ ልጅ ሊይዙ ነበር። ልጁ ሲያያቸው አምልጦ ወደ ማሳ ገባ። እነርሱም መተኮስ ጀመሩ። ህዝቡ ከኋላቸው መጥቶ እንዴት እንዲት አደርጋላችሁ በሚል ግጭት ተፈጠረ። ከህዝቡ ውስጥ 8 ሰው ተመታ፣ 1 ሰው ተገደለ። ከታጣቂዎች መካከል ደግሞ 4 ተገደሉ።
ይህ አስተያየት ሰጪ አያይዞ በሰዓቱ ዝናብ በመዝነቡ ሁኔታው የረገበ ቢመስልም እስካሁን ግን ከተማው ውስጥ ውጥረት እንዳለ ጠቁሟል። ከተመቱት ውስጥም አንድ ነፍሰ ጡርን ጨምሮ 3 ሴትና 4 ወንዶች እንዳሉበት አስረድቷል። በተጨማሪም በቄለም ወለጋ የማሎግ ወለል ወረዳ ተጆ ከተማ መስከረም 17 ቀን 2009 ዓ.ም በመስቀል በዓል ዋዜማ ወጣቶች የደመራ በዓልን በማክበር ላይ ባሉበት ወቅት ከታጣቂዎች በተከፈተ ተኩስ 6 ሰዎች መመታታቸውን ነዋሪዎች ይናገራሉ። ስሙ ቢጠቀስ ችግር እንደሚደርስበት የተናገረው የከተማው ነዋሪ ሁኔታውን ለአሜሪካ ድምጽ ሲያስረዳ በጥይት ከተመቱት ውስጥ እያሱ ሰለሞን ኢታፋ የተባለ ወጣት መሞቱን ይናገራል። ይህ ነዋሪ ወጣቶቹ እንዴት እንደተመቱም ለአሜሪካ ድምጽ አስረድቷል።
በክሳና ማኒ ደበላዳኝ ቱቾ ከንድረም ኩኒ ከገቴቲ ምርጋራና ኔቱ አርማግራራ ራምባ
ደበላዳኝ የሚባል ወጣት ደረቱ ላይ ተመታ። ፈይሳ ጋዲሳ የሚባል ደግሞ ጥይቱ አንገቱን በስቶ ወጣ። አጠገቡ ሆነው የመቱት ነው የሚመስለው።
የደምቢዶሎ ሆስፒታል የሕክምና ባለሙያ የሆኑት ዶክተር ጸጋይ ባይሳ ወጣቶቹ በጥይት መመታታቸውንና ሟቹም ሕይወቱ ያለፈው ደረቱን በመታው ጥይት መሆኑን ገልጸዋል።
ቃም ለላፋን ሳኒ ሚደም ይጅራ ሻፍሙ ያል በርባክሶ ቆደማ ፍጥረጭ ሰኒ ደረምሳን እንስ ለጴ ገረው ሊዳ ካረቢታ
በጥይት እንደተመቱ ይታወቃል። ደካማ ብልት ላይ ነው የተመቱት። አስፈላጊው ሕክምና እየተደረገላቸው ነው። ሟቹ ኢያሱ ሰለሞን ደረቱ ላይ ከኋላ በኩል ጥይት ገብቶ በፊት ለፊት ይወጣ ነው የሚመስለው። እኛ ጋር እንደደረሰ ለማትረፍ የተቻለንን ብናደርግም ብዙ ደም ስለፈሰሰው ማትረፍ ሳንችል ቀረን።
የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹን እነዚህ ሪፖርቶች ደርሰዋቸው እንደሆነ ጠይቀናቸው ነበር።
ይሄ ስር የሰደደ በጣም አስከፊ የሆነ ጉዳይ ነው የተፈጸመው። በተለይ በቅርብ ጊዜ የተከበሩ የኦህዴድ ሊቀመንበር አቶ ለማ መገርሳ ከተመረጡ ጊዜ ወዲህ ድርጅታቸው በህዝብ ፍላጎት ላይ የተመሰረተ ምሳሌያዊ እርምጃ በማድረግ ከህዝቡ ጎን ሁልጊዜ እንደሚሆን በኢትዮጵያ ቴሌኮሙኒኬሽን በኩል በሰጡት በጽሁፍ መልእክት ገልጸው ነበር። በእኛም እምነቱ በጠራራ ፀሐይ የሚካሄደው በታጣቂዎች የሚደረገው ግድያ ይቆማል የሚል ግምት ነበረን። ይሄ ሊሆን አልቻለም። በየቦታው ለምሳሌ በለቀምት አዲሱ ይተፋ ይፋ በወለጋ በምዕራብ ወለጋ መንዲ ከተማ ላይ ልደታ አመና እንዲሁም ቀለም ወለጋ ላይ 5 ሰዎች በጥይት ተመቶ አንደኛው ግን ኢያሱ ሰለሞን ተጆ ከተማ ላይ መሞቱ እንዲሁም ማሞ ገሪና በምዕራብ አርሲ አጄ ከተማ ላይ እንደተገደሉ ሪፖርቱ ደርሶናል። ይሄ መሆኑን እናቃለን። ብዙ ሰው በየቦታው እየተመታ ነው፣ እየተደበደበ ነው፣ እየተገደለ ነው። ሁኔታዎች ከበፊቱ ምንም የተሻለ ሳይሆን በጣም ጥብቅ በሆነ ሁኔታ ወታደራዊ እርምጃ እየተወሰደ ነው። ይሄ ደግሞ ክቡር ጠቅላይ ሚኒስትሩ በቅርብ ጊዜ ያስተላለፉትን ተግባራዊ እያደረጉ እንደሆነ ነው እየገባን ያለው እና በጣም አሳዛኝ ነው። ሰው በጠራራ ፀሐይ አነጣጥሮ ምንም ባልያዘው ሕዝብ ላይ ተኩሶ መግደል ማለት ያንገበግበናል፣ ያሳዝነናል። የሰው ነፍስ እንደ አውሬ የሚቆጠርበት ጊዜ ገዳይ የማይጠየቅበት እንዴት እንደገደለም የማይገለጽበት ሁኔታ ላይ ነው ያለን።
በአጠቃላይ አቶ ሙላቱ ገመቹ ለአሜሪካ ድምጽ ሲያስረዱ በ6 ቀናት ውስጥ የ4 ሰው ህይወት መጥፋቱን ገልጸው አቤት የሚባልበት ቦታ እንደሌለ አክለው ተናግረዋል። በሌላ በኩል በአጆ ከተማ በነዋሪዎችና በታጣቂዎች መካከል በተፈጠረ ግጭት ከታጣቂዎችም በኩል ህይወት መጥፋቱን ነዋሪዎቹ ለአሜሪካ ድምጽ ተናግረው ነበር። ይህንኑ በተመለከተ ያውቁ እንደሆነ ለአቶ ሙላቱ ገመቹ ጥያቄ አንስቼላቸው ነበር።
ከዚህም ከዛም ሰው ሞቷል። እኛ የሞተው የኛው አካል ነው፣ ወታደርም ቢሆን የተገደለውም የሞተውም ኢትዮጵያውያን ናቸው። ሁለቱ በማይታወቁ በአዛዦች ግድፈት የተነሳ እነኚህ ወገኖች ሁሉ አልቀዋል። የሞተውንም ወታደር የሞተውንም ህዝብ ያሳዝነናል። እኛ እና እንደ ሀገር ሰላም መፍጠር ሲቻል አነጣጥሮ ተኩሶ ገሎ የሚያሰጋን ለወደፊትም ወደዛ እያመራን ነው። እንዲህ አይነቱን ነገር ህዝብ አቤት የሚልበት ቦታ ሲያጣ ራሱን ለመከላከል በሚወስደው እርምጃ ወደዚህ አካባቢ ወደዚህ ሁኔታ እየሄነ ነው። ይህንን ጠዋትና ማታ ለመንግስት ሁሉ ባገኘነው ማስ ሚዲያ ሁሉ እየገለጽን ነው። ለሀገሪቷ ሰላም ለማምጣት ለሁሉም ለወገኖችም ሰላም ለመፍጠር ቁጭ ብሎ ተነጋግሮ ነገሮችን ሁሉ መፍታት ነው እንጂ ጥይት አይመልስም፣ ወደ ሰላም አያመጣንም ብለን ነው ከአሁን በፊትም እየተነገርን ያለ ነው። መንግስት መቀበል አልፈለገም።
ይህንን ሁኔታ በተመለከተ ከመንግስት በኩል ምላሽ ለማግኘት የእያንዳንዱን ከተማ የመንግስት ባለስልጣናትና የመንግስት ኮሚኒኬሽን ኃላፊዎች ለማነጋገር ከፍተኛ ጥረት ብናደርግም በተለያየ ምክንያትና በተለያየ ምላሻቸውን ማካተት አልቻልንም። ምላሻቸውን አካተን ተጨማሪ ዘገባዎችን ለማቅረብ ጥረት ማድረጋችንን እንቀጥላለን።
በደቡብ ብሔረሰቦች ህዝቦች ክልላዊ መንግስት የቁጫ ህዝቦች ያነሱትን በቋንቋና በባህል እንዲሁም የራስ ገዛ አስተዳደር ጥያቄ ተከትሎ ሰዎች እየታሰሩ መሆኑን አንድ በዋስ ከእስር የተፈቱ ግለሰብ ለአሜሪካ ድምፅ ገልጠዋል። የወረዳው አስተዳዳሪ በጉዳዩ አንድም እስር አልተፈጸመም ይላሉ። መለስካቸው አማ
ለደህንነቴ እሰጋለሁና ስሜ ይፋ አይውጣ ያሉ አንድ የቁጫ ተወላጅ እንደሆኑ የሚናገሩ ሰው የቁጫ ህዝብ የማንነቱ ጥያቄዎች እውቅና እንዲሰጣቸው መጠየቅ ከጀመረ ዓመታት ተቆጥረዋል ይላሉ። ከ2005 ዓ.ም ጀምሮ ለዚህ ጥያቄ የቁጫ ህዝብ መፍትሄ ይሰጠው ዘንድ ብርቱ ትግል እንዳካሄድና በአጸፋውም ከግድያ ጀምሮ ብዙ ጉዳት እንደደረሰበትም ያስታውሳሉ። ዛሬም እየተፈጸመ ነው ያሉትን እንዲህ ይገልጹታል።
በአሁኑ ጊዜ የነበረው ጥያቄውን አላቆማችሁም በሚል ህዝብ ተወካዮቹን እያሰሩ ናቸው። ህዝብ ተወካዮች ቄ ተገተ፣ መንግስቱ ገበየው፣ ማሴቦ ማንዳደው፣ ማርቆስ ናደው፣ እንድሪያስ አብቲሳ፣ በርገኔ ባሳ፣ አባይነ ገብረ መስቀል ናቸው አሁን ሰሞኑ የታሰሩት። ከነዛ ግን መምህር ተገዝተንና መንግስቱ ገበየው እና ማሳቦ ማንዳዶን ሶስቱን ዋስትና ሰጥተዋል።
እኒሁ ሰው እንደሚሉት ታሳሪዎቹ የሚያዙበት ስርዓት የሀገሪቱን ህግጋት ያሟሉ አይደሉም። በእርሳቸው አስተያየት በስልጣን ላይ ያሉት የአካባቢው ሹማምንት የጠሉትንና ከአካባቢው ህዝብ ጋር የሚግባባና ተሰሚነት ያለውን ሰው አንድ ዳኛ በፈረመበትና ማንኛውንም ሰው ለማሰር በሚያስችል ትዕዛዝ እያሳዩ እስሩን እንደሚያካሄዱ ይናገራሉ። ለእስረኞችም ምንም አይነት የፍርድ ቤት ትዕዛዝ አይሰጡም። በተመሳሳይ ሁኔታ እንደታሰሩና በዋስ እንደተፈቱ የሚናገሩት አቶ መንግስቱ ገበየሁ የታሰሩበትን አካሄድ በዝርዝር ገልጸዋል።
እኔ የታሰርኩት በቁጫ ማንነት ጉዳይ ከፌዴሬሽን ምክር ቤት ደብዳቤ አምጥተሃል ተብዬ ነው የታሰርኩት እና ደግሞ በዛ ማንነት ምክንያት ህዝቡን ትቀሰቅሳለህ፣ ገንዘብ ታዋጣለህ ተብዬ ነው የታሰርኩት። ወንጀል ተጠርጥሯል ያለ ወንጀል ከፌዴሬሽን ለክልል ምክር ቤት የተጻፈውን ደብዳቤ አምጥቷል። ስለዚህ ይህን ደብዳቤ ይዞ ከቀበሌ ተገኝቷል እና ህዝብን በማንነት ጉዳይ እየቀሰቀሰ ነው፣ የሞተ ነገር መንግስት ምላሽ የማይሰጠው ነገር እየቀሰቀሰ ነው ብሎኝ ነው።
በዚህ ሁኔታ ከተያዙ በኋላ ፖሊስ ለፍርድ ቤቱ ምርመራውን ለማጣራት የ14 ቀን ተጨማሪ ጊዜ እንዲሰጠው መጠየቁን ይናገራሉ። ይሁንና ፖሊስ ለፍርድ ቤቱ በሰጠው ቃል መሰረት ምርመራውን በጊዜው ሊያጣራ ባለመቻሉ ፍርድ ቤቱ በዋስ ከእስር እንደፈታቸው አስረድተዋል። የወረዳውን አስተዳዳሪ አቶ ዴማ ሻራን ይህ እስር በእርግጥ ይካሄድ እንደሆነና ከሆነ ስለምን እንደሚፈጸም በስልክ ጠይቄያቸው ነበረ።
ውሸት ነው
ማለት? ውሸት ነው። ሰዎች አልታሰሩ?
ማንም የታሰሩ የለም። ማን ነው ይህን ብለው?
እኔ መረጃ አለኝ መቼም እንደዚ ያለ ነገር እንዳለ
ሲመለስ ደውልና ማረጋገጥ ይችላለን። ምንም አሁን ግን ያልከው ነገር ውሸት መሆኑን አሁን ከምትናገረው በጨረፍታ ነው እየተሰማኝ ያለው። መንገድ አደገኛ መንገድ ላይ ነኝ።
በቁጫ የማንነት ጥያቄና ይህንኑ ተከትሎ በተለያዩ ወቅቶች ስለተቀሰቀሱ ግጭቶች፣ በሕይወትና በንብረት ላይ ስለደረሱ ጉዳቶች ቪኦኤ ቀደም ሲል የተለያዩ ዘገባዎችን ማቅረቡ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን አመሰግናለሁ። ቁጫ አድማጮች፣ በነገራችን ላይ በደቡብ ኢትዮጵያ የሚገኝ አንድ ወረዳ ሲሆን ህዝቡ በመንግስቱ መሰረት የራሱን ባህል ለማጎልበትና ቋንቋንም ለማሳደግ የራሱ አስተዳደር በመስረት ሲጠይቅ መቆየቱ አይዘነጋም።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።
አሁን እንግዲህ አድማጮች ከእናንተ ያገኘናቸውን አስተያየቶች የምናሰማበት ይሆናል። አስተያየቶቻችሁን 2022059942 የውስጥ መስመር 14 ልካችሁ ያስቀመጣችኋቸው ናቸው። ለዛሬ እነዚህ መርጠናል።
እንደምን ውላችኋል ቪኦኤ አቅራቢዎች። ያለፈው ሳምንት አቶ ኃይለ ማርያም ደሳለኝ በሶሻል ሚዲያ የተነሳ ብዙ ጠንቆች እንዳሉ ጠቁመው ነበር። ታዲያ ግን እንደኔ በአሜሪካ ቪኦኤ እና በኢሳት ሬዲዮ በአሜሪካ የተመሰረተው ጠንቆች ናቸው ብለው መናገር አይሻላቸውም ነበር? እኔ እንኳን የወያኔው መንግስት ደጋፊን ብቻ ሁኝን ሳይሙት ብቻ ግን ባለው ጠንቆቹ ወያኔም ራሱ የፈጠረው አሜሪካ ነው፣ ደርግም የፈጠረው አሜሪካ ነው እና አሁንም ሌሎቹን ብቅ የሚሉት በዚህ በአሜሪካን መንግስት ምክንያት ነው። ስለዚህ መሆን የሚገባው አቶ ኃይለ ማርያም ደሳለኝ እነዚህ ጠንቆቹ በአሜሪካ የሚበቅሉ እነዚህ ጠንቅ ፈጣሪዎች ናቸው ብለው ቢያጋልጡ በጣም ደስ ይል ነበር ነው የምለው። አመሰግናለሁ። ዘራ ብሩክ ነኝ።
ጤና ይስጥልኝ ቪዎች። ዛሬ አስተያየት ለመስጠት የፈለግኩት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በተባበሩት መንግስታት መድረክ ላይ የማህበራዊ ሚዲያዎችን አስመልክተው የሰጡት አስተያየት በጣም ስላስገረመኝ፣ ስለ ማህበራዊ ሚዲያዎች ካወራን ላለፉት 10 እና 15 ዓመታት የኢትዮጵያ መንግስት ይሄ ነው የማይባል ከፍተኛ ገንዘብ እየከፈለ የሚዲያውን በተለይ ሶሻል ሚዲያዎችን በሙሉ በቁጥጥሩ ስር እነ ፓልቶክ እነ ምናምን በሙሉ በእነሱ ስር ነው የነበረው ማለት ይቻላል። ይህን መንግስት የሚደግፉ ብዙ ሩሞች አሉ። ሌላም ፌስቡክም ላይ እንደ ባለፈው 2-3 ዓመት በፌስቡክ ላይ ትልቅ ድል ማግኘት ስላስፈለጋቸው ሴሚናር ሁሉ አድርገው ነበር አዲስ አበባ ውስጥ እና ሀረር ላይ። ስለዚህ እንዲህ የሶሻል ሚዲያ ለእነሱ ሲባል መጥፎ የሚሆነው ከፍተኛ ገንዘብ እያወጡ ይህንን ሶሻል ሚዲያ ይጠቀሙበት ነበር፣ ግን ከህዝብ ማምለጥ ስላልተቻለ ብቻ ነው ዋናው ነገር። እና ዝም ብሎ በዓለም መድረክ ላይ መሳለቁ ከኢትዮጵያ ህዝብ ጋር ከሰፊው ህዝብ ጋር እሰጥ አገባ ሆኖ ይሰማኛል። እና እንደው ምክር ቢያገኙ ብዬ ነው።
አስተያየቶቻችሁን ያስደመጣችሁን ሁሉ እናመሰግናችኋለን። ሁልጊዜም ጻፉልን፣ ደውሉልን። የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው።
በኢሜይልም ልትልኩልን ትችላላችሁ። አድራሻው ሆርን አት ቪኦኤ ኒውስ ዳት ካም ነው።
ይህ ዋሽንግተን ዲሲ የሚገኘው በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚያስተላልፍላቸው የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ከምሽቱ 3:38 ሆኗል አዲስ አበባ ላይ።
ወደ ሁለተኛው አጋማሽ መጀመሪያ ቅንብር እናልፋለን።
አሁን ያለውን ወቅታዊ ሁኔታ ትልቅ ፈተና ስትል የገለጸችው የኢትዮጵያ ካቶሊካዊት ቤተ ክርስቲያን ለመገናኛ ብዙሃን ይፋ ባልተደረጉ የበስተጀርባ ውይይቶች ጭምር ለመፍትሄ እየሰራች መሆኗን አስታውቃለች። ጥረቷ አሁንም እንደቀጠለ መሆኑን በኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ የጠቅላይ ጽሕፈት ቤቱ ዋና ጸሐፊ አባ ሐጎስ ሐይሽ ለቪኦኤ ገልጸዋል። እስክንድር ፍሬው ተጨማሪ አለው።
እንግዲህ ከመድረኩም ዛሬ ከተገኙበት መድረክ ሲገለጽ እንደነበረው ኢትዮጵያ በአስቸጋሪ ሁኔታ ውስጥ ነች የሚሉ አገላለጾች ሲገለጹ ነበርና ግን የሃይማኖት ተቋማት የሃይማኖት መሪዎች ሚናቸውን ሲወጡ አላየንም፣ የት ሄዱ የሚሉ ጥያቄዎችም ይነሳሉ። ምንድን ነው ምክንያቱ ነው ወይስ ወደ አደባባይ ወደ ሚዲያ ስላልወጣ ነው?
ይሄ በኢትዮጵያ በአገራችን ተነስቶ ያለ ፈተና ትልቅ ፈተና ጊዜ ካየን ጊዜ ጀምሮ ለለፉት 10 ወራት በተለያየ ደረጃ የተለያየ ስራዎችን سنሰራ ቆይተናል። አንዱ እንግዲህ ለመገናኛ ብዙሃን በማይታይ መልክ በስተጀርባው ከመንግስት ሐላፊዎችም ጋር በተለያየ ጊዜ ስለሁኔታው ግንኙነት አድርገናል ከሌሎች ሃይማኖት ተቋማት ጋር ሆነን ማለት ነው። እንደዚሁም በአገረ ስብከቱ በየ13 አገረ ስብከቶች ስለዚህ የሰላም ስራዎችን سنሰራ ከቆየን በኋላ ነገሩ
አገረ ስብከቶች ሲሉ የካቶሊክ ቤተክርስቲያን
አስራ ሶስት አገረ ስብከት አለ በኢትዮጵያና በአገራችን ፈተናው ሰፊ የሆነ በመጣበት ጊዜ እንደዚሁም ግጭቶች ተነስተው የሰው ህይወትንም ካጣንበት ጊዜያትና ንብረትን ማጣትን ከጀመርንበት ጊዜያት ጀምሮ የተለያዩ ይፋዊ የሆነ የምህለላና የጸሎት ፕሮግራሞችን በማዘጋጀት በየካቶሊክ ቤተክርስቲያን ቆምስናው እየተደረገ ነው ያለው። አሁን ደግሞ አዲሱ አመት ከጀመረ መስከረም 1 ለንስ ከመጨረሻ 30 መስከረም ድረስ የሚቀርቡ መስዋዕተ ቅዳሴዎች የማታም የጸሎት የማታና የጧት ጸሎቶችን በሙሉ ስለ ሀገራችን ወቅታዊ ሁኔታ ስለ ሰላም እንድንጸልይ ብፁዕ ካርዲናል ብርሃነ ኢየሱስ ለቤተክርስቲያኒቷ ባስተላለፉት መመሪያ መሰረት ሁሉም ጳጳሳት በየአገረ ስብከታቸው ይህንን ስራ ከመምህራን ጋር እየሰራን እንገኛለን። ምክንያቱም ሰላም በጅምሩ የእግዚአብሔር ስጦታ ነው። የእግዚአብሔር ስጦታ ግን የሰው ልጆችን በነጻ ፍቃድ መቀበልን ያስፈልጋልና የህዝቦቻችን ችግር እግዚአብሔር ማንሳትን እንድችል የችግር መንስኤ የሆኑ ሁኔታዎችንም ከኛ እንዲያቃልልን በጅምሩ ጸሎት ያስፈልጋል ብለን ስላሰብን በመጸለይ ላይ እንገኛለን። በተጓዳኝ ደግሞ ከሌሎች ወንድሞቻችን የሃይማኖት ተቋማት ጋር በመሆን ስለዚህ ሁኔታ ውይይት ላይ ነው እንገኛለነው።
ኢትዮጵያ ውስጥ በተካሄዱ የተቃውሞ እንቅስቃሴዎች ወይም ግጭቶች በተለይ በኦሮሚያና በአማራ ክልሎች በመቶዎች የሚቆጠሩ ሰዎች መሞታቸው ዓለም አቀፍ ተቋማት የተባበሩት መንግስታት ድርጅት እንደ ሰብአዊ መብት ኮሚሽን ጨምሮ ጉዳዩን እንዲጣራ እየጠየቁ ነው። የኢትዮጵያ መንግስት ዋነኛ አጋር ከሚባሉት አንዱ የአሜሪካ መንግስትም የኃይል እርምጃ እንዲቆም በይፋ የጠየቀበት ሁኔታ አለ። እናንተ ገጽጣችኋል መንግስትን ለምሳሌ የኃይል እርምጃ ይቆም ወይም በሌላው ወገን በኩል ችግር አለ ካላችሁ የትኛው ነው ወገን ይሁን ብቻ የገጽጣችሁበት ሁኔታ አለ ወይ?
እንግዲህ ሌሎች ሃይማኖት ተቋማቶችም እኛም የካቶሊክ ቤተክርስቲያን በየሃይማኖት ተቋማትና በግል እንደዚሁም በጋራ የወጡ መግለጫዎች ነበሩ። እነዚህ መግለጫዎች የሰላም ፋይዳ ምን እንደሆነ እና ኃይል ተጠቅመው የሰው ልጅ ህይወት የሚያጠፉ አካላትን ይሄንንም እንዲያቆሙ እንደዚሁም ህዝብም ወጣቱ ትውልድም መንግስትም ሁሉ ለዚህ ለሰላም ግንባታ የጋራ ኃላፊነት ያለው ማንኛውም ኢትዮጵያዊ ለዚህ ስራ መስራት እንዲችል አበክረን ጠይቀናል። በሚዲያም የተላለፈ ነው የሃይማኖት አባቶች ብዙ ካርናል ብርሃነ ኢየሱስ በዚህ ባሳለፉት መግለጫ ላይ ለኢትዮጵያ መንግስት ለጸጥታ ክፍለ ኃይሎች ለኢትዮጵያ ወገኖቻችን ወጣቶች አገር ሽማግሌዎች እንደዚሁም ለመገናኛ ብዙሃን ስለ ሰላም መስራት ይቻል ለአገር ሽማግሌዎችንም ጭምር ጥሪ አስተላልፈዋል።
መቼ ነው የብዙ ካርዲናሉ ይሄን መልእክት ያስተላልፈው? በልግ በግል ነው በካቶሊክ ቤተክርስቲያን በኢትዮጵያ ካቶሊክ?
አዎ እንግዲህ ይሄ በይፋ ከተላልፈው ወደ 3 ሳምንት ይሆናል። በግል በካቶሊክ ቤተክርስቲያንም እንደዚሁም በሃይማኖት ተቋማት በጋራ የተላልፈው መልእክትም ጭምር እንደዚሁም በየሃይማኖት እያንዳንዳቸው በጋራ ባስተላልፉት መሰረት በሚዲያ የተላልፈው ነው። ካቶሊክ ቤተክርስቲያን እንግዲህ የራስዋን መልእክት አስተላልፋለች መግለጫ አርጋለች። በዚህ ላይ
የሰው ህይወት የሚያጠፉ ወይ ጉዳት የሚያደርሱ አካላት የሚል አገላለጽ ነው የተጠቀማችሁት ይመስለኛል ሃይማኖት ተቋማት መግለጫ ስታወጡ። ምን ለማለት ነው ይሄ? ሁለቱንም ወገን ነው ይገሰጻችሁ ያላችሁት?
እኛ የዚሁን ችግር ምክንያት የሆኑን አካላት ተጣርቶ እስከምናቅ ድረስ የሚታየው ግዙፋዊ ነገር ሰው ልጅ መሞቱን ነው። የሰው ልጅ ህይወት ክቡር ነው። ሰው በእግዚአብሔር አምሳያ የተፈጠረ በራሱ ጊዜው ደርሶ እግዚአብሔር እስከሚጠራው ድረስ ማንኛውም ሰው በሌላ ሰው ህይወት ውስጥ ስልጣን የለውም። ይህን ነው የሃይማኖት ትምህርቶች የሚያስተምሩና የሰው ልጆች ህይወትን የሚያሳልፉ ያሉ አካላት በግልጽ እስከሚነገሩን ድረስ በዚያን ወቅት ማስተላለፍ የፈለግ ነው። የመንግስት የጸጥታ ኃላፊዎች በታላቅ ትዕግስትና ጥበብ ህዝቡን መያዝ እንዲችሉ፣ ህዝቡም ያለውን ጥያቄ በሰላማዊ መንገድ ማቅረብ እንዲችል፣ ወጣቶችንም የሰላም መሳሪያ ሆነው እንዲሰሩና የተነሳውን ግጭት ለማብረድም እንደዚሁም ወደ ሰላም መንገድ ለመመለስም የሀገር ሽማግሌ
ሽማግሌዎችና ምሁራን የራሳቸውን ድርሻ እንዲያደርጉ እንደዚሁም የመገናኛ ብዙሃን የራሳቸውን ድርሻ እንዲዋጡ ነው እንግዲህ ጥሪ ያቀረብነው።
ስለዚህ ተጣርቶ ከያልቅ ድረስ ይሄኛው ወያኛው ጥፋተኛ ነው ብለን አይደለም የገሰጽን ያለ ነው። በአጠቃላይ ግድያዎች እንዲቆሙ ነው፣ ጉዳቶች እንዲቆሙ ነው ያሉ።
ጉዳቶች እንዲቆሙ ነው፣ ግድያም እንዲቆም ነው። እንግዲህ የሚገል ያለ አካል የሚገል ያለው ራሱን ያውቃል። ስለዚህ የሃይማኖት አባቶች ያቀረቡት ጥሪ የህሊናን ጥያቄ ነው። ማንኛውም ኢትዮጵያዊ እንደዚሁም ሰው ልጆች በዚህ ምድር ስንኖር ሳለን ተከባብረን የመኖር ግዴታ እንዳለብን ይህንን መለኮታዊ የእግዚአብሔር ትእዛዝም ስለሆነ የሰው ልጅ ህይወት እንዳያልፍ ነው እንግዲህ ጥሪ ያቀረብ ነው። ይህንን ነው የገደለው ያ ነው የገደለው የሚለው ደግሞ የራሱ መስመር ይዞ በሚመጣበት ጊዜ ደግሞ ምንለው ይኖራል ማለት ነው። በቅድሚያ ግን የማረጋጋት ስራ መሰራት ስላለበት ይህንን የማረጋጋት ስራ ለመምጣት እንድችል የተረጋጋ ሁኔታ እንዲፈጠርልን ጥሪ አቅርቧል የሃይማኖት አባቶች።
አባ ሀጎስ ሀይሽ በኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ የጠቅላይ ጽህፈት ቤት ዋና ጸሐፊ፣ በጣም አመሰግናለሁ ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች ስም
እግዚአብሔር ይስጥልኝ። እኔም አመሰግናለሁ።
እስክንድርንና እንግዳውን እናመሰግናለን። እኛም አንድ አፍሪቃ ነክ ዘገባ እናስከትላለን። የሶማሊያ ምርጫ ባለፈው ሳምንት ማብቂያ ላይ ሊካሄድ ታቅዶ የነበረ ሲሆን አሁንም እንደገና ወደ ጥቅምት ወር እንደተላለፈ የአገሪቱ መንግስት ገልጧል። የአሜሪካ ድምፅ ራዲዮ ዘጋቢ ጄሰን ፓቲንኪን ከሞቃዲሾ የላከውን ዘገባ አዳነች ፍሳዬ ታቀርባለች።
የሶማሊያ ምክር ቤታዊ ምርጫ እንደ አውሮፓ አቆጣጠር ወደ ጥቅምት 23 ቀን ተላልፏል። ከ26 ቀናት በኋላ ማለት ነው። ፕሬዚዳንታዊ ምርጫ ደግሞ ህዳር 30 ቀን ይሆናል። በዓለም አቀፍ ማህበረሰብ የሚደገፈው የምርጫ ሂደት ችግሮች አልተለዩትም። በድምፅ ሰጪዎች ተወካዮች ጉዳይ ላይ የፖለቲካ ንትርክ አለ። የሶማሊያ ብሔራዊና ክልላዊ ባለሥልጣኖች ዓለም አቀፍ ማህበረሰብ ገንዘብ ለመስጠት የገባውን ቃል አላከበረም ይላሉ። በሌላ በኩል ደግሞ የጠብ አፈታት ኮሚሽንን የመሳሰሉት ወሳኝ ተቋማት አልተመሰረቱም። የጁባላንድ ክፍለ ሀገር የፍርድ ሚኒስትር አደም ኢብራሂም አው ሕርሲ የምርጫው ጊዜ መዘግየት አያስገርምም ብለዋል።
The capacity of the people that promised that they will get things done should have been doubted.
የምርጫውን ስራ እናከናውናለን የሚል ቃል የገቡትን ሰዎች ብቃት መጀመሪያውኑም ቢሆን መጠራጠር ያስፈልግ ነበር። ጉዳዩ በጊዜ እየተካሄደ እንዳልሆነ ሁሉም ያውቃል። ዓለም አቀፍ ማህበረሰብ በተለይ በዲፕሎማሲያዊ ጽህፈት ቤታቸው ላይ ሆነው ከሶማሊያ ጋር የሚሰሩት ሰዎች በመሬት ላይ ያለውን ሁኔታ የማያንጸባርቅ አዎንታዊ ወሬ ወደ ሀገሮቻቸው ለማስተላለፍ ስለፈለጉ ነው።
ምርጫዎቹ ሲካሄዱ ግን ለሶማሊያ ትልቅ ስኬት ይሆናል ይላሉ የሀገሪቱ ፕሬዝዳንታዊ ቃል አቀባይ ዳውድ አዌይስ።
Although this is not going to be a direct election, but it's a first step. This is a country which has not...
ይህ ቀጥተኛ ምርጫ ባይሆንም እንኳ የመጀመሪያ እርምጃ ይሆናል። ይቺ አገር ለ47 ዓመታት ያህል ምርጫ የሚባል ነገር አልተካሄደባትም። ስለ ምርጫ ስናወራ ብዙ ሰዎች ድምፃቸውን እንዴት እንደሚሰጡ ማለት እንዴት እንደሚመርጡ እንኳን አያውቁም።
የሀገሪቱ ምክር ቤት ከአራት ዓመታት በፊት ፕሬዚደንት ሐሰን መሐሙድን በመረጠበት ወቅት ሶማሊያ ምርጫ አካሂዳለች ማለት ነው። በአጠቃላይ ግን እንደ አውሮፓ አቆጣጠር ከ1960ዎቹ ዓመታት ወዲህ ምርጫ ተካሂዶ አያውቅም። በያዝነው ዓመት በሶማሊያ የሚካሄደው ምርጫ በአንድ ሰው አንድ ድምፅ ላይ የተመሠረተ አይደለም። በጸጥታ ስጋት ምክንያት 14,000 የሚሆኑ የሕዝብ ተወካዮች የምክር ቤት አባላትን ይመርጣሉ። አዲሱ ምክር ቤት ደግሞ ፕሬዝደንት ይመርጣል። ሶማሊያ ያለው የተባበሩት መንግስታት ድርጅት ረዳት ተልእኮ ቃል አቀባይ ጆ ኮንትሬራስ ይህ የሚፈለግ የምርጫ አይነት ባይሆንም ከአራት ዓመታት በፊት ከተካሄደው የተሻለ ነው ብለዋል። በዛን ጊዜ 135 የጎሳ መሪዎች ብቻ ነበሩ ድምፅ የሰጡት ሲሉ አስገንዝበዋል። ያም ሆኖ ግን ይህ አነስተኛ የምርጫ ሂደትም በምግባር ጉድለት ክስ ምክንያት መሰናከሉ አልቀረም። አብዱራህማን አብዱሻክር ዋርሳሜ የተባሉት ተቃዋሚ ተወዳዳሪ መንግስት የሌሎች ተወዳዳሪዎችን ጥረት እያሰናከለ ነው ሲሉ ከሰዋል። ለምረጡኝ ዘመቻ የተለጠፉ መፈክሮችን እስከ መቅደድ ደርሷል ብለዋል።
government is still trying to use the state resources and its security apparatus and its
መንግስት ያሁኑ ፕሬዚደንት እንዲመረጡ ሲል የመንግስትን ንብረት የጸጥታ ኃይሉን ገንዘብና መንግስታዊ ተቋማትን ለመጠቀም እየሞከረ ነው።
የሶማሊያ መንግስት ግን ይህን ክስ አስተባብሏል።
ወደ ተከታዩ ዘገባ እናልፋለን። ሴቶችና ቤተሰብ በምህፃር ኤችፒቪ ሲፈታም ሂውማን ፓፒዮማ ቫይረስ ለሚባለው በግብረ ሥጋ ግንኙነት የሚተላለፍ ቫይረስ መጋለጥ ፈጥኖ ካልታከመ ሰርቪካል ካንሰር ለሚባለው የማኅፀን ጫፍ ደዌ እንደሚዳርግ ባለሙያዎቹ ይናገራሉ። አንዲት አድማጫችን ታዲያ በቅርቡ ያቀረብንላችሁን የኢትዮጵያ ቤተሰብ መምሪያ ማኅበር 50ኛ ዓመት ክብረ በዓልን የሚመለከት ዘገባ ሰምተው ለቫይረሱ የሚጋለጡ ሴቶች ቁጥር ኢትዮጵያ ውስጥ እየበዛ ነው የሚል ነገር ሰምቻለሁና ምን እየተሠራ እንደሆነ ጠይቁ እስቲ አሉን። የሴቶችና ቤተሰብ ፕሮግራም አዘጋጅ ቆንጅት ታዬ ታዲያ ወደ ማኅበሩ ዋና ሥራ አስኪያጅ ወደ ወይዘሮ ገነት መንግሥቱ ደውላ አነጋግራቸው የቃለ ምልልሱን የመጀመሪያ ክፍል ቀደም ሲል አቅርባ አስደምጣለች። ወይዘሮ ገነት ስለዚህ የጤና ችግር ሕዝቡን ለማሳወቅ መገናኛ ብዙሃን ብዙ ሚና መጫወት እንደሚችሉና እንደሚጠበቅባቸውም ተናግረዋል። የቤተሰብ መምሪያ ማኅበር የሚሰጠው የምርመራና የሕክምና አገልግሎት እንደ አግባቡ በነጻም ጭምር እንደሚሰጥ ገልጸውላታል። ወይዘሮ ገነት ወደ ቆንጅትና ወደ ወይዘሮ ገነት ውይይት እንለፍ።
ክፍያ በነጻ በጣም ብዙዎችን ስንሰራ ቆይተናል። ክፍያው እንደየ ክሊኒኮቻችን ይለያያል። 50 ብርም ሊሆን ይችላል፣ 100 ብርም ሊሆን ይችላል። ከዚህ የሚያልፍ አይደለም፣ እስከ 150 ባለው። ቅድሚያ ምርመራ ይደረጋል። ምንም ከሌለባቸው ወደ ሕክምናው አይኬድም። ሕክምናው ከጨመረ ደግሞ ያ የተወሰኑ ክፍያዎች አሉ። 100-200 ብር በላይ የማይሄዱም ከፍተኛው እንኳን ቢባል እና ክሊኒኮቻችን እንደያሉበት አካባቢ በነጻም የሚሰጥበት አለ። ለምሳሌ ለሴተኛ አዳሪዎች ሙሉ ነጻ ነው የትኛውም ሕክምና እዛው እነሱ ክሊኒክ ላይም ቢሆን ከሌለም ወደ ሌሎቹ ክሊኒኮቻችንም ሪፈር ብናደረግ ነጻ ነው። ስለዚህ ለእነሱ ሙሉን ነጻ ነው። መታ መክፈል አልችልም የምትል ካለች ነጻ ህክም አገልግሎት ነው የሚሰጠው። በአብዛኛው የኢትዮጵያ ቤተሰብ መምሪያ ማህበር አገልግሎት ነጻ ነው፣ ወይም ክፍያም ካለ በጣም ትንሽ ክፍያ ነው እና ከሌሎች ጋር ሲወዳደር ክፍያም ብሎ መናገርም ያስቸግራል። ክፍያ ይሄናል። እኔ ክፍያ ይሄናል በነገራችን ላይ ትልቅ ጉዳይ አይመስለኝም። ትልቁ ነገር ህብረተሰቡ አውቆ ሴቶች አውቆ መጥተው በየጊዜው ምርመራ የማድረግ ያንን የማወቅ ጉዳይ ነው ትልቁ ችግር የሚሆነው። ካለበለዚያ መንግስትም ራሱ እነዚህን በየጤና ጣቢያዎች ላይ አሁን አገልግሎቱን እያስፋፋ ያለበት ሁኔታ ነው ያለው።
ስለዚህ መገናኛ ብዙሃን እንደ ብዙ ትኩረት ሰጥተው ስለዚህ ችግር እንግዲህ የዚህ ካንሰር ተጠቂዎች ቁጥር እየጨመረ መምጣቱን አስተውለዋል እና እርሶም ምን ያህል ትኩረት ያገኛል?
ያኛ ከፍተኛ ትኩረት እንዲያገኝ ነው የምንፈልገው እና ምክንያቱም በቀላል በሚድን ነገር ላይ መከላከል በሚቻል ነገር ላይ ችግሮች መፈጠራቸው ያሳዝናል። እንደሌላውም አይደለም ይሄ በቀላሉ የጤና ባለሙያዎች የበለጠ ሊናገሩበት ይችላሉ። በቀላሉ መከላከል የሚቻል ነገር ነው፣ ጊዜም የሚሰጥ ጉዳይ ነው እና ባለፈውም አሁን በተለይ ይሄ ጉባኤ በሚካሄድበት ጊዜ የተለያዩ ሚዲያዎችን የተጠቀምነው እና የሚዲያ ኔትወርክ የምንለዋለን የተለያዩ ሚዲያዎች አባል የሆኑበት እነሱን ሁሉ ጠርተን የግማሽ ቀን በባለሙያዎች ማብራሪያ እንዲሰጣቸው አድርገን ስለ ሕክምናውም እንዲረዱ አድርገን ብዙ ስራዎችን የሰሩበት ሁኔታ ነው ያለው እና ትልቅ በዛ ሰዓት ትልቅ ፕሮሞሽን ስራ ነው የተሰራው። መቀጠል አለበት። ህብረተሰቡ አውቆ ወደ ሕክምና አገልግሎት መጥቶ መታከም እንዲችል ነው። ሌላው ምንድነኛ እያደረግን ያለ ነው፣ በራሳችን ክሊኒክ ውስጥ ለሌላ ሕክምና የምትመጣን ሴት በሙሉ ስክሪን እያደረግን ነው። መቼ ነው ምርመራ ያደረገችው? አዝጋማታ ከሆነ ወደ ምርመራው መሄድ የምችልበትን ሁኔታ እያመቻቸን ያለ ነው እና አቀናጅተ ነው ከሌሎቹ ህክምናዎቻችን ጋር ሁሉ አቀናጅተን የምክር አገልግሎቱን እየሰጠን ወደ ምርመራው እንዲሄዱም እያደረግን ነው። ለዛም ለየትኛውም ህክምና የምንመራበት ሁኔታ አለና ሌሎቹም ጋም አሁን በየጤና ተቋማቱም ተቀናጅቶ ቢሰራ ለሌላም ሲመጡ በዛው ትምህርት አግኝተው ወደዛው ተጠቃሚ መሆን የሚችልበት ሁኔታ ይኖራል። ሚዲያ ምንም ጥያቄ የለውም ብዙ ሽፋን መስጠት ያለበት ጉዳይ ነው።
ባለፈው በ50ኛው አመት በዓላችሁ ምክንያት አድርጋችሁ በሰጣችሁት አገልግሎት ምን ያህል ሴቶች አጋጣሚውን ለመጠቀም መጡ ወደ እናንተ?
ከኮንፈረንሱ ጋር በተያያዘ እኛ ወደ 5000 ነበር እንደ ታርጌት ያዝን የነበረው። ወደ 5400 አካባቢ ናቸው የተመረመሩት እና ከዚህ ውስጥም ወደ አንዳንዱ አካባቢ ወደ 8-9% የሚሆኑ በተለያየ ደረጃ ላይ ያለ አይደንቲፋይ ማድረግ ተችሏል። አንዳንድ ቦታ አነስተኛ የምንለው ወደ 6% ገደማ ነው ያገኘ ነው። ብዙዎቹን ግን በዚህ ባለን ኬሮቴራፒ በሚባለው ማከም ተችሏል። ከአመት በኋላ ደግሞ መጥተው እንደገና ቼክ ያደርጋሉ። ሌሎች አድቫንስድ ስቴጅ ያለውን ወደ ከፍ ያለ ሁኔታ ላይ ያለውን ወደ
ሌሎች ሆስፒታሎች ልከናልና ፐርሰንቴጁ እንደየአካባቢ ትልቁ ወደ 9% ነው። አነስተኛ የምንለው ወደ 6% ነው ያገኘንበት። ከ5000 በላይ ሴቶች ተጠቃሚ ሆናል። ከዛም በኋላም በዛው ምክንያት ብዙዎቹ እየመጡ ናቸው ያሉት።
ወይዘሮ ገነት መንግስቱ የኢትዮጵያ ቤተሰብ መምሪያ ማህበር ዋና ስራ አስኪያጅ፣ ስለ ጊዜው በጣም አድርጌ አመሰግናለሁ።
እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
ዲሞክራሲ በተግባር ተከታዩ ዝግጅት ነው።
ዲሞክራቷ ሂላሪ ክሊንተንና ሪፐብሊካኑ ፓርቲ እጩ ዶናልድ ትራምፕ መካከል የተካሄደውን ጠንካራ ክርክር ያሸነፈው እና የተሸነፈው ማን ነው? በዚህ ጥያቄ ዙሪያ ደጋፊዎችና ተማሪዎች የቃላት ጦርነት እያጧጧፉ ናቸው። ራሞን ቴለር ያደረሰን ዘገባ አለ። ሰሎሞን ክፍሌ ለምሽቱ ዲሞክራሲ በተግባር ይዞታል።
ሄምስቴድ ኒውዮርክ በሚገኘው የሆስትራ ዩኒቨርሲቲ ካምፐስ የተካሄደውን ክርክር የተከታተሉ ደጋፊዎችና ተማሪዎች ለ2016ቱ ፕሬዝደንታዊ ምርጫ ሁለቱን አውራ ፓርቲዎች በመወከል ከቀረቡት እጩ ተወዳዳሪዎች አንደበት የወጡትን እያንዳንዷን ቃልና እንቅስቃሴዎቻቸውን ጭምር በነቂስ እየጠቀሱ ተችተዋል። ቢሊዮነሩ ነጋዴ ማርክ ኩባን አንዱ ናቸው።
She gave depth to her answer. She didn't hesitate. He was a counterpuncher and like a lot of counterpunchers.
ሂለሪ ለተጠየቁት ጥያቄዎች በጥልቀት መልስ ሰጥተዋል። ጥርጣሬ ያሳዩበት ወይም ያመነቱበት ጊዜ የለም። ትራምፕ ግን እንደ ተከላካይ ቡጥኛ አይነት ነበሩ። እንደ ብዙዎቹ ተከላካይ ቦክሰኞች ደግሞ አንዴ የቻልከውን ያህል ሰንዝረህ በተጋጣሚ ላይ ማሳረፍ ሳትችል ስትቀር ተስፋ ትቆርጣለህ።
ፖለቲከኛው ዴቪድ ሉፌ በሰጡት አስተያየት ደግሞ ትራምፕ እንዲያውም አልፎ አልፎ በትክክል የሚናገሩትን እስከ መሳት ደረጃ ደርሰው ነበር ብለዋል።
I think he as the debate went on had a hard time retaining focus. I mean Trump had some moments where it was hard to keep
Trump እንደመሰለኝ ክርክሩ እየቀጠለ ሲሄድ ትኩረታቸውን ለመጠበቅ የተቸገሩ መስለው ታይተዋል። ማለቴ አንዳንድ ወቅት ላይ በትክክል ምን እየተናገሩ እንደነበርና በዚያው ርዕስ ላይ ለመቀጠል ችግር ነበረባቸው።
በሰኞው ክርክር ወቅት ዶናልድ ትራምፕ አወዛጋቢውን የቀድሞውን የኒውዮርክ ከተማ ከንቲባ የሩዶልፍ ጁሊያንን የደህንነት ጥበቃ ፖሊሲ አወድሰዋል። ትራምፕ በሀገሪቱ ሕግና ስርዓት ለማስፈንና ኢኮኖሚውን ለማሳደግ ከሂለሪ በተሻለ የተዘጋጁ ናቸው ሲሉ አስተያየታቸውን ፈጥነው ከሰጡት የሪፐብሊካን ፓርቲው አባላት አንዱም ሩዲ ጁሊያኒ ነበሩ።
She's a total phony. She was a failed secretary of state and what she demonstrated tonight is
ሂለሪ ሙሉን ጊዜ ሲቀጥፉ ነው የቆዩት። በውጭ ጉዳይ ሚኒስትርነት ፈጽሞ ያልተሳካላቸው ሲሆኑ በዛሬው የክርክር መድረክ ላይ ያሳዩት ደግሞ ኢኮኖሚውን በተመለከተ ምንም አይነት አንድ ነገር እንደማያውቁ ነው። እንዴት ነው እዚች ሀገር ውስጥ በንግዱ ዘርፍ ላይ ከፍተኛ ቀረጥ እየጫንክ ብዙ ስራ መፍጠር የምትችለው? ለምን ብሎ ነው አንድ በንግድ ስራ የተሰማራ ሰው ብዙ ግብር መክፈል የሚፈልገው?
ምናልባት ዶናልድ ትራምፕ በሰኞው ክርክር ላይ ከሂለሪ በተሻለ ቀርበዋል ብሎ በጣም ጥሩ የእንኳን ደስ ያለው አስተያየት ያቀረበ ቢኖር ራሳቸው ዶናልድ ትራምፕ ብቻ ሊሆኑ ይችላሉ።
Based on all of the online polls, we did tremendously well.
You know, I'm very happy that I was able to hold back.
ድረገጾች ባሳዩአቸው የህዝብ አስተያየት መለኪያዎች በአጠቃላይ ውጤት መሰረት እኛ በአስገራሚ ሁኔታ ተሽለናል። አንዳንድ በቢል ክሊንተን የተፈጸሙ ጥንቃቄ የጎደላቸው ድርጊቶችን ላለማንሳት በመቻሌ በጣም ደስተኛ ነኝ። ምክንያቱም እኔ ለልጃቸው ለቼልሲ ክሊንተን ከፍተኛ አክብሮት ስላለኝ ነው። ያን በደንብ የተዘጋጀሁበትና ልናገር የነበረውን ጋሃድ ባለማውጣቴ ተደስቻለሁ።
እዚያው ዩኒቨርሲቲ ካምፓስ ውስጥ ሆነው ክርክሩን የተከታተሉ በርካታ ተማሪዎች አስተያየቶቻቸውን የሰጡት ልክ እንደ ደጋፊዎቹ በስሜት ነው። የሆስትራ ዩኒቨርሲቲው ተማሪ Brandon Lebowitz እንዲህ ይላል።
Trump is a very good public speaker. People underestimate his power in public speaking about him.
Trump በጣም ጥሩ ተናጋሪ ናቸው። ሰዎች የትራምፕን አደባባይ ላይ ወጥቶ የመናገር ችሎታ ዝቅ አድርገው ይመለከታሉ። መልእክቶቻቸውን የማስተላለፍ ችሎታ አላቸው። ዶናልድ ትራምፕ በሀገሪቱ ዙሪያ ከሚገኙ ብዙ ሺህ ሰራተኞች ጋር ሰርተዋል። በግንባታ ስራ ከተሰማሩ በከፍተኛ የኢኮኖሚና በዘርፉ ከተሰማሩ ሰዎች ጋር ሁሉ ሰርተዋል።
ሳመር ማህሙድ ሌላዋ የሆስትራ ዩኒቨርሲቲ ተማሪ ናት። ሂለሪ ክሊንተንና ዶናልድ ትራምፕ ያደረጉትን የአንድ ሰዓት ተኩል የተጋጋለና አንዳንዴም ማደናቀፍ የታየበት ክርክር ከተከታተለች በኋላ ማንን እንደምትመርጥ መወሰኗን ትናገራለች።
I came in undecided, but I'm more confident in my decision to vote for Hillary today. I feel like
ወዲስ መጣ ገና አልወሰንኩም ነበር አሁን ግን ድምጽ መሰጠው ለሂለሪ ክሊንተን እንደሚሆን ከውሳኔ ደርሻለሁ። ሂለሪ መልስ በሚሰጡበት ወቅት ይበልጥ በራሳቸው የሚተማመኑና በደንብ ተዘጋጅተውበት የቀረቡ መስለው ተሰምቶኛል። ትራምፕ ግን አብዛኞቹን የቀረቡላቸውን ጥያቄዎች ሳይመልሱ ቀርተዋል። ያን ማድረግ ደግሞ ከአንድ ባለሙያ የሚጠበቅ አይመስልኝም።
ለሆስትራ ዩኒቨርሲቲ ተማሪዎች የካምፓሱ ውይይት ይቀጥላል።
አድማጮች ፕሮግራማችን እየተጠቃለልን ነው። በእኛ በኩል ሰላም ደናደሩ ያስተናገርናችሁ አዲሱ አበበና
እኔም ሰለሞን አባተነን አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ደናደሩ